Voice of America. ትላንት ረፋድ በሞያሌ በተከሰተው ግጭት 8 ሰዎች እንደሞቱና ከ40 በላይ እንደቆሰሉ የሞያሌ ሆስፒታል ገለጸ። በሆስፒታሉ ጠቅላይ ዶክተር የሆኑት ዶክተር ንጉሱ አዱኛ እንደተናገሩት ከሞቱ ሰዎች ህጻናት እንደነበሩበት ገልጸዋል። ለመታከም ወደ ሞያሌ ከመጡ ከ40 በላይ ቁስለኞችም ከ13 በላይ ወደ ያቦሌ ሆስፒታልና ሶርዶ ሆስፒታል እንደተላኩም ገልጸዋል። የትላንቱ የሞያሌ ግጭት ከተማዋ 5 የተለያዩ ቦታዎች የተከሰተ ሲሆን ዛሬ ጠዋትም አንድ ወጣት ከኢትዮጵያ ሶማሊ ክልል በተተኮሰ ጥይት መገደሉን የሞያሌ ከተማ ነዋሪዎች ለአሜሪካ ድምጽ ገልጸዋል። በቦርና ዞን የሞያሌ ወረዳ ጸጥታ ደህንነት ኃላፊ አቶ ንጋቱ ካሳሁን የክልሉ መንግስትና የፌደራል መንግስት በአፋጣኝ መፍትሄ እንዲፈልግ ጠይቀዋል። ገልሞ ዳዊት ከናይሮቢ ዘገባውን አድርሶናል፣ ቀጥሎ ይቀርባል።
ትላንት ረፋን ላይ በሞያሌ ተከስቶ በነበረው ግጭት የ8 ሰዎች ህይወት ማለፉን ከ40 በላይ ደግሞ እንደቆሰሉ የሞያሌ ሆስፒታል አስታወቀ። የሞያሌ ሆስፒታል ጠቅላላ ዶክተር ንጉሱ አዱኛ ብዙ ሰዎች የተገደሉት በተተኮሰ ጥይት ሲሆን ተወርውሮ የፈነዳው ቦምብ ደግሞ ብዙ የመቁሰል አደጋ እንዳደረሰ ገልጸዋል።
ስማ መንገራ ነሙታ ሸንተማቲ ከሆስፒታል ከኘጡፈኒ
ወደ ሆስፒታላችን የመጡት በግምት ወደ 50 ሰዎች ይሆናሉ። ከነዚህ 8ቱ መሞታቸውን ሆስፒታላችን አረጋግጧል። አንዳንዶቹ መንገድ ላይ እያሉ ነው ህይወታቸው ያለፈው። ሌሎች ሆስፒታል ደርሰው እርዳታ እየተደረገላቸው ይሞቱም አሉ። ጉዳታቸው በጣም ከባድ ስለነበር እንጂ እኛ ብዙ ጥረት አድርገናል። ሌሎች 13 የሚሆኑ ደግሞ ስብራት የደረሰባቸው፣ የደም ስራቸው የተጎዳና ከባድ ጉዳት የደረሰባቸው ወደ ሌላ ሆስፒታል የተላኩም አሉ። የተቀሩት ከ30 በላይ ሰዎች በሆስፒታላችን እየታከሙ ናቸው።
ዶክተር ንጉሱ የሞቱ ሰዎች ወንዶች መሆናቸውን ጠቅሰው ከቆሰሉት ግን ሴቶችና ህጻናት እንደሚገኙበት ገልጸዋል። አቶ ዮሐንስ በቀለ በሞያሌ ከተማ የኢትዮጵያ ሶማሌ ክልል ነዋሪ ናቸው። ግጭቱ ሲከሰት ቤተሰባቸውን ይዘው ወደ ኦሮሚያ ክልል ሸሽተው እንዳሉ ገልጸው ቤታቸው ሊጠብቅ የቀረ ታላቁ ልጃቸው ኤፍሬም ዮሐንስ እንደተገደለባቸው ይናገራሉ።
ቤት ውስጥ እሱ ብቻ ነበር የነበረው። ሌሎቻችን ሸሽተን ነበር። እሱን ብቻውን ቤት ውስጥ አግኝተው በቢላው ወጋግተው ከገደሉት በኋላ የቤት ዕቃውን በሙሉ ዘርፈው ነው የሄዱት። ልጄ ምንም ነገር ውስጥ የለበትም። በቅርቡ ነው ከውጭ ሀገር እኔ ሊያየኝ የመጣው። ትንሽም ያመው ነበረ። ትላንት ወደ ቤት መሄድ አልቻለም፣ መንገዱ ዝግ ስለነበር። ላጅበርህ ላይ ተመትቶ ወድቆ ነው ያለው አሉን። ተነስተን ስንሄድ የልጄን ሬሳ ተሸክመው አመጡልኝ። ይኸው ልጄ ሞቶ ቀረ። ሐዘን ላይ ነኝ።
በቦታው የነበሩ የአይን ምስክሮች እንዳሉት በሞያሌ ትላንት የተከሰተው ግጭት ከረፋዱ 5 ሰዓት አካባቢ ነበር። በቦረና ዞን የሞያሌ ወረዳ የጸጥታና ደህንነት ቢሮ ኃላፊ አቶ ንጋሱ ካሳውን ግጭቱን ያባባሰው የከተማዋን የጸጥታ ሁኔታ ለማጥናት የመጡ የፌደራል መንግስት ልዑካንን የሶማሌ ክልል ነዋሪዎችና ታጣቂዎች አላሳልፍ ሲሉ የተፈጠረ አለመግባባት መሆኑን ለአሜሪካ ድምጽ ተናግረዋል። ነዋሪዎች ግጭቱ የተከሰተው ሞያሌ በ5 ቦታዎች ማለትም በ01 እና በ02 ቀበሌ እንዲሁም በዙሪያ ባሉ እንደነጫሙቅ፣ ማለብና ቀበና የተባሉ የገጠር ቀበሌዎች መሆናቸውን ይናገራሉ። አቶ ቆሩ ቦሩ የደንቢ ቀበሌ ነዋሪ ናቸው። ግጭቱ ሲከሰት ምን እየሆነ እንዳለ ለማየት ሲወጡ ከሶማሌ ክልል በመጡ ታጣቂዎች ተኩስ እንደተከፈተባቸው ይናገራሉ።
ኦጃ ወልትቡሲ ቱረ አንቀርና አንዶን ክያ ገንዲ ክያ ደንቢ ለኒ ገንድር ጅራ
ግጭቱ ሲከሰት እኔ በቀዬ ደንቢ የሚባል ቦታ ነበርኩ። ከዚያ ውጊያው ሲካሄድ ወደ ነበረበት ወደ ጫሙቅ መጣን። እኔ የተተኮሰብኝ ጥይት ጉልበቴን መቶ ነው ያለፈው፣ ግን አጥንቴን አላገኘም። ከኔ ጋር የነበሩ ሰዎች ጉዮ የሚባል ወንድሜም ጭምር ታፋውን ነው በጥይት የተመታው። እንደዚህ ካጠገቤ ወደ 6 ሰዎች ቆስለዋል በግጭቱ።
ነዋሪዎች ከኢትዮጵያ ሶማሌ ክልል መጥተው ተኩሱን የከፈቱት ታጣቂዎች የክልሉ የልዩ ፖሊስ አባላት እንደሆኑ ነው የሚናገሩት። አንድ የሞያሌ ከተማ ነዋሪ ሲናገሩ እኚህ ጥቃቱን የፈጸሙት ታጣቂዎች ከባድ መሳሪያ እንዳነገቡና በሞያሌ ወረዳ አስተዳደር ላይ ቦምብ መወርወራቸውንም ገልጸዋል።
ልክ ተኩስ እንደተከፈተ ነው ግጭት የተጀመረው። እነሱ ቤታቸው ውስጥ ምሽግ ሰርተው ነበር። እዚያ ውስጥ ተደብቀው ሰው ላይ መተኮስ ጀመሩ። ሰዎችም የመከላከል እርምጃ ወሰዱ። ልዩ ፖሊስ አባላትም መጥተው በኦሮሚያ ክልል ፖሊሶች ላይ ተኩስ ከፈቱ። አሁን ራሱ ቀደም ሲል አንድ ሰው ገለዋል። ቀብር ላይ ናቸው ሰዎቹ። ብዙ ቤቶችም ተቃጥለዋል። የሶማሌ ክልል ጤና ቢሮ ፍርድ ቤትና የሞያሌ 01 ቀበሌ አስተዳደር ተቃጥለዋል። በኦሮሚያ በኩል ብዙ ቤት ባይቃጠልም በጥይት ግን ብዙ ቤት ተበሳስቷል። በሞያሌ ወረዳ አስተዳደር ላይም ቦምብ ተወርውሮ ነበር። የጎዳው ግን የመብራት ፖል ብቻ ነው።
የሞያሌ ከተማ ነዋሪዎች በሁለቱ ክልል ነዋሪዎችና የጸጥታ ኃይሎች መካከለ የተፈጠረው ግጭት የፌደራል ጸጥታ አካላት ተገቢ እርምጃ ስላልወሰዱ ነገሩ ከቁጥጥር ውጪ የሆነ እንዳለ ነው ቅሬታ የሚያሰሙት። በትላንቱ ግጭት በሞያሌ ሰፍሮ ያለው የአገር መከላከያ ሰራዊትም ምንም ጣልቃ ባለመግባቱ በቦታው ያሉትን የመከላከያ ሰራዊት ኃይልን እየወቀሱ ነው። ዛሬም ተጨማሪ የመከላከያ ኃይል ወደ ሞያሌ እንደገባ ነዋሪዎች ጨምሮ ገልጸዋል። በሞያሌ የኦሮሚያ ፖሊስ ኃይልም ትጥቁን እንዲፈታ እንደተገደደ ነው ለአሜሪካ ድምጽ የተናገሩት። ነዋሪዎች ያነሱትን ቅሬታ በቦረና ዞን ለሞያሌ ወረዳ ጸጥታና ደህንነት ቢሮ ኃላፊ አቶ ንጉሱ ካሶን ጠይቀን የሚከተለውን መልስ ሰጥተናል።
በእርግጥ ይሄ ቅሬታ አለ። ተኩስ መቆም አለበት፣ ከተማዋም መረጋጋት አለባት ብለው የኦሮሚያ ፖሊስ ትጥቅ እንዲያስቀምጥና የፌዴራል የጸጥታ አካላት ኃላፊነቱን እንዲረከቡ ተደርጓል። የፌዴራል ጸጥታ ኃይል ተጨማሪ ጦር አስገብቷል። የተሰጠውን ትዕዛዝ የተላለፈ ተጠያቂ ይደረጋል ተብሏል። እኛ እንቀበለዋለን፣ ነገር ግን እነሱ ያከብሩታል የሚል ግምት የለንም። በከተማም እንዲሁም በገጠር እየተካሄደ ያለው ጦርነት እንዲቆም እያሉ ነው። በፊትም የነሱ ሰዎች ናቸው እኛን የወጉን። እኛ ሰላማዊ ሰዎች ነን። እኛ ይህንን ችግር ለክልልና ለጠቅላይ ሚኒስትሩ ቢሮ አቤት እያልን ነበር። ነገር ግን እያገኘን ያለነው መልስ አጥጋቢ አይደለም። ስለዚህ ጉዳዩ የሚመለከታቸው አካላት በአስቸኳይ መፍትሄ መስጠት አለባቸው። ነገሩ እዚህ ካሉ የጸጥታ ኃይሎች በላይ ሆኗል።
የኦሮሚያ ኮሙኒኬሽን ቢሮ ኃላፊ ዶክተር ነገሪ ሌንጮ ወንጀሉን የፈጸሙ አባላት ለሕግ መቅረብ እንዳለባቸው ተናግረዋል። በሞያሌ ባለፈው ወር ሕዝብ ላይ የእጅ ቦምብ ሊወረወሩ የነበሩ ታጣቂዎች በኮማንድ ፖስት በቁጥጥር ውለው የነበሩ ሲሆን እስካሁን የክስ ሂደታቸው ከምን እንደደረሰ በይፋ የተነገረ ነገር የለም። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።